በ1771 ዓመተ ምህረት ወደ ኢትዮጵያ የዘለቀው ስኮላንዳዊ ሀገር አሳሽ ጀምስ ብሩስ በወቅቱ ኢትዮጵያ ውስጥ በተለይ ጎንደር አካባቢ ከፍተኛ ወረርሽኝ ተከስቶ ለበርካቶች ሞት ምክንያት መሆኑን ዘግቧል። በ1860ዎቹም ፈንጣጣ ብዙዎችን ገድሎ የብዙዎችን አካል አጉድሎ ጠባሳውን ጥሎ እንዳለፈ ፈረንሳዊው አርኖልድ አባዲ ጽፏል። በተለመደው አጠራር የህዳር በሽታ የሚባለው ከአዲሱ ኮሮና ቫይረስ ጋር ተመሳሳይነት ያለውና ያንንም ዓለምን ያዳረሰውና እንዲሁ የፈጀው ስፓኒሽ ፍሉ የሚባል በሽታ የዛሬ 100 ዓመት ገደማ ተከስቶ ያደረሰው መጠነ ሰፊ ጉዳት በሰነዶች ሰፍሮ ይገኛል። ወረርሽኞቹም ከዚያ የከፋም የህይወት ጥፋትን እንዳያስከትሉ በተምነቶችና የሃይማኖት አባቶች ብዙ ጥራዋል ብዙ ውለዋል እየተባለ ይነገርላቸዋል። የወሎ ሪፖርተራችን መስፍን አራጌ ያዘጋጀውን እናዳምጥ።
ኢትዮጵያ በርካታ ሻመታተን በተሻገረ ዘመኗ ብዙ ወረርሽኞች እንዳስተናገደች የታሪክ መዛግብት ይዘክራሉ፣ ምሁራን ያስረዳሉ። እንደ ዘመኑና እንደ ወረርሽኙ አይነት የጉዳቱ ስፋት ቢለያይም ሁሉም አሳዛኙን ጠባሳ ጥለው አልፈዋል። ግን ወረርሽኞቹ የብዙዎቹን ህይወት እንዳይቀጥፉ የቤተ እምነቶች፣ የሃይማኖት አባቶችና የግለሰቦች ሚና የማይተካ አስተዋጽኦ እንደነበረው የታሪክ ምሁሩ ዶክተር ምስጋናው ታደሰ ይገልጻሉ።
የእምነት ተቋማት እንዲህ አይነት ወረርሽኞች ሲነሱ፣ በተለይም ደግሞ እንግዲህ እኔ በቅርበት የማውቀው እና ያደኩበትን የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ሐኪም ናት። ዘመናዊ ሕክምና ባልነበረበት ሁኔታ የተጨነቀ የሚጽናናባት፣ የታመመ የሚፈወስባት፣ ሳይኮሎጂካል ቴራፒ የሚሰጥባት ተቋም ነች።
ስነልቦናዊ ሕክምና
እውነት ነው። ስነልቦናዊ ሕክምና እንደዚህ አይነት ከፍተኛ ስርጭት ያለው ወረርሽኝ በሚነሳበት ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያው ወረርሽኙ እየተከሰተ ባለበት ሁኔታ ጸሎት ነው የሚታወጀው። ምዕመናን ተሰብስበው ምህላ እንዲያደርሱ እንዲማለዱ ይደረጋል። በሌላ በኩል ደግሞ እንዲነጹ ታጠቡ። ምናልባት አስተውለ ከሆነ እዚህ ቅዳሴ ላይ ካህናቱ ቢያንስ 2-3 ጊዜ ይታጠባሉ። ቅዳሴ ሲጀምሩ ይታጠባሉ። በመሀል ንጹህ ያልሆነ አይቅርብ እያሉ ይታጠባሉ። በመጨረሻ ደግሞ ቅዳሴን ጨርሰው ሊያቆርቡ ሲሉ ይታጠባሉ። ስለዚህ ከመንጻት ጋር ከንጽህና ጋር የተያያዘ አስተምህሮ ያላት ቤተክርስቲያን ነች። በመሆኑም እንዲህ አይነት ወረርሽኝ ሲነሳ ምዕመናኑ እንዲነጹ፣ እንዲታጠቡ፣ ንስሐ እንዲገቡ፣ እንዲመለሱ ይደረጋል።
በኮተቤ ሜትሮፖሊታን ዩኒቨርሲቲ የምርምር ጥናት ክትትልና ትግበራ ዳይሬክተሯ ዶክተር ሩቅያ ሀሰን ቀደም ባሉት ጊዜያት ለህይወት ስጋት፣ ለአካል ጉዳት፣ ለአገር መዓት የሆነ ፈተና ሲመጣ የእስልምና እምነት ተከታዮች ያደርጉታል ያሉትን እንዲህ ይገልጻሉ።
ሙስሊሞች እንዲህ አይነት ችግር ሲገጥማቸው፣ በተለይ ወሎ አካባቢ ያሉ ሙስሊሞች እንዲህ አይነት ነገር ሲገጥማቸው ተውበት የሚባል አለ። ተውበት ማለት ይቅርታ ነው። ፈጣሪ ሰራነው ስራ በጣም ያልወደደው ነገር አለ። ስለዚህ ይህንን እንደ መቅሰፍት ልቆብን ነው ብሎ ስለሚያስቡ ወደ ተውበት፣ ወደ ይቅርታ በግለሰብ ደረጃ በማህበረሰብ ደረጃም ተውበት ያደርጋሉ ማለት ነው። ይቅርታ ይባባላሉ፣ አፉ ይባባላሉ። የመጀመሪያው ይሄ ነው። ሁለተኛው ብዙ ጊዜ አርብን ሰላት ተደርጎም ተብሎ ሰደቃ ይደረጋል። ማለት ሚስኪኖችን፣ ራሳቸውን በአግባቡ መመገብ የማይችሉ ድሆችን ፈልጉት ነገር ይሟላላቸዋል፣ ምግብ ይዘጋጃል፣ አንድ ላይ ሰደቃ ይበላና በአንድ ላይ ሆኖ ጸሎት ይቅርታ ይላሉ ማለት ነው። ይሄ ግን የሚደረገው ወረርሽኙ ገብቶ የተያዘው ማህበረሰብ ለብቻ ተገልሎ ተቀምጦ ነው።
በጸሎት መሰባሰቡ አደጋ፣ መቀራረቡ ጉዳት የሚያስከትል ከሆነ ቤተ እምነቶች ቀዳሚው ምክራቸውም ተግባራቸውም ሰዎች ርቀታቸውን ጠብቀው እንዲቆዩ ማድረግ ነው።
ወረርሽኙ የተስፋፋ ብዙዎችን እያጠቃ በሚሄድበት ጊዜ ግን አማኞች በየቤታቸው እንዲቀመጡ ነው። ካህናቱ ደግሞ የዞሩ የበሽተኛውን ቤት ወይም ደግሞ ሰፈሩን፣ መንደሩን እንዲያጥኑ ይደረጋል። ይህ እንግዲህ መጽሐፍ ቅዱሳዊ መሆኑ እናገኘዋለን። በመጽሐፍ ቅዱስ ስለ ጥንቃቄ፣ ስለ ንጽህና፣ ወረርሽኝ በሚከሰትበት ጊዜ ደግሞ በቤት ውስጥ መቀመጥ እንዳለብን ያስተምራል። እንደው ለምሳሌ ያክል በኦሪት ዘጸአት ምዕራፍ 12 ላይ ስናነብ እስራኤላውያንን ከግብጽ ለማውጣት በግብፃውያን ላይ የተለያዩ ወረርሽኝ ወይም ደግሞ መቅሰፍትና መዓት በሚመጣበት ጊዜ የመጨረሻው መቅሰፍት ሞተ በኩር የሚባል የግብፃውያንን የመጀመሪያ ልጆች የገደለ፣ በዛን ጊዜ እስራኤላውያን እንዲያደርጉ ከተነገራቸው መመሪያዎች አንዱ በቤታቸው እንዲቀመጡ ነው።
እንደውም ምንድን ነው ያሉኝ አንዱ ሼህ፣ እንደዚህ አይነት ነገር ሲከሰት በርቀት ሆኖ በወንጭፍ የሚጠብቃለ ነው ያሉት። እንዳይገባ ሌላው ሰው ማለት ነው። እምቢ ብሎ የሚገባ ከሆነ ኢንፌክትድ ሆኖ ማህበረሰቡን ይበክላል ተብሎ ስለሚታሰብ በወንጭፍ ነው የሚጠበቁት አለ። በሩ ላይ የሚገቡት ትሪት የሚያደርጓቸው ሰዎች ብቻ፣ ምግብ የሚያቀብሉ ብቻ፣ በርቀት ነው። እነዛም
አንዳንዶች ክፉ ዘመን፣ የተወሰኑት ደግሞ ታላቁ ረሃብ እያሉ የሚጠሩትና በ19ኛው መቶ ክፍለ ዘመን መጨረሻ የተከሰተው ቸነፈር በኢትዮጵያ ብዙ ህይወትን ያስከፈለ ብዙ ቀንድ ከብቶችን የጨረሰ ነበር። በወቅቱ የመሃል ሀገር ህዝብ ለሰው ይቀምሰው ተቸግሮ በረሃብ ሲጎዳ ዳግማይ አጼ ምኒልክ ከኦጋዴን አካባቢ የእንስሳት ግዢ እንዲፈጸም በማድረግ የቀንድ ከብት ጥረቱን ለመቅረፍ ሞክረው ነበር። ጊዜው ረሃቡ ባመጣው ችግር እዚያም እዚህም በሽታ የተስፋፋበት ነበር። የከብት ግዢና ሽያጩን በበላይነት እንዲያስተባብሩ የተመደቡት የንጉሰ ነገስቱ ባለሟል አዛዥ ወልደ ጻድቅ በወቅቱ የከወኑትን አርያነት ያለው ተግባር በወሎ ዩኒቨርሲቲ የታሪክ ምሁሩ ፕሮፌሰር ጋሻው መሐመድ እንዲዘክሩታል።
አሁን ይሄ ሰውዬ የተመደቡለትን ይዞ ሲሄድና ሲመጣ በነበረበት ወቅት ያው አብረውት የነበሩት ወታደሮች ብዙዎቹ ለህልፈት ይዳረጋሉ። እሱ ደግሞ በአጋጣሚ በበሽታው ይያዛል። አሁን በበሽታው ከተያዘ በኋላ ምንድን ነው ያደረገው? አንደኛ ከኦጋዴን የመጡ ከብቶች ሌላ ቦታ ከመበተናቸውና ሌላውን ከመበከላቸው በሽታውን ከማሰራጨታቸው በፊት በቀጥታ ከብቶቹ አፋር ከሌላው ጋር በማይገኙ ቦታ ውስጥ እንዲቀመጡ አስደረገና ያ የንግድ መስመር ግንኙነቱ እንዲቋረጥ አደረገ። ማንም ሰው ወደ ኦጋዴንም ሂዶ ከብት እንዳያመጣ፣ ከኦጋዴንም ወደ ላይ ከብት እንዳያመጣ ማለት ነው።
የአዛዥ ወልደ ጻድቅ ሁለተኛ ተግባር ግን ራስን ከልሎ የማቆየት ውሳኔ ነበር።
ይህ በሽታ ተላላፊ መሆኑን አውቅ ያለሁኝ፣ ተላላፊነቱም ደግሞ በንክኪነት ነው። ስለዚህ ራሴን አግልዬ መቀመጥ አለብኝ፣ ከማንም ልገናኝ አይገባም ይልና ድንኳኑን ይዞ ጫካ ይገባል። ምኒልክ ዴኔ ያለውን ወልደውን በዚህ በበሽታ ተነጠቀ ምን ዋጋ አለው? እኔስ በሽታውን ለሌላ አራምቼ በሞትስ ምን ፋይዳ ያለው? ስለዚህ ጫካ ገብቼ ራሴን አግልዬ ከማንም ሳልገናኝ እየጸለይኩኝ መቀመጥ ይሻላል። ከዛ በኋላ ሰውዬ በአጋጣሚ ይተርፋል።
በደሴ ከተማ ነዋሪ የሆኑት የእድሜ ባለጸጋው በሽር አርጋው በዘመናቸው የደረሱበትን ሲተርኩ በወረ ሄመኖ አካባቢ የጉንፋን ምልክት ያለው ዘልስ የተባለ በሽታ ብዙ ጉዳት አስከትሏል። ጉዳቱ ካስከተለው በላይ የከፋ እንዳይሆን ያስቻለው ግን በአካባቢው ያሉ የሃይማኖት አባቶችና የባህል ሕክምና አዋቂዎች በሰጡት ጥልቅ ትዕዛዝ እንደሆነ ይጠቅሳሉ።
አቦቶችን አንድ ዘበን በ54 እንዲያው እንዲህ ዘልስ ገብቶ 4 ሰው አልቀዋል። የዛን ጊዜ የሀገር ባል ሚዲያ ሰዎች ነበሩ እና ሊበትዬ የሚባሉ ነሸሁመድ የሚባሉ ሰዎች አሉ ያላ ሰዎች እነሱ ዘንድ ይከዳሉ፣ የሚታጠን ይሰጣሉ። አትረባረቡ ነው የሚሉት።
ምን ማለት ነው አትረባረቡ?
ገለል በሉ፣ ተቀናነሱ። አሁን እኮ የዛ አይነት እኮ ነው መንግስት የሚለው፣ አትጨባበጡ፣ ታጠቡ የሚሉት እነዛ። የዛን ጊዜ አትረባረቡ፣ አንድ ላይ መሆን ወረርሽኝ ማባባስ እንጂ ውጤት የለውም እያሉ ይመክራሉ። ይሸሻል።
ወረርሽኝን ማህበራዊ ርቀትን በመጠበቅ መከላከል ሃይማኖታዊና ታሪካዊ መሰረት ቢኖረውም አሁን የሃይማኖት አባቶች ምክር እየተገፋ መምጣቱ ያሳስባል ይላሉ ዶክተር ሮቅያ።
ፈጣሪ በየቤታችን ያሉ ከራሳችን ቅርብ ነው፣ ከትንፋሻችን ቅርብ ነው። ይህን የሃይማኖት አባቶቻችን እየነገሩ ነው። ግን ያንንም ቢሉ ነው ሰው ወደ ሃይማኖት ቦታዎች የሚሄድ ነገሮች ነው ያለው፣ ተቃራኒ ማለት ነው። እንግዲህ አላዋቂ የምንላቸው በእኛ አስተሳሰብ ስንት ገብተው ያልተማሩት የኛ ማህበረሰቦች የሚያሳዩት የሃይማኖት አባቶች የሚነግሯቸውን ሰምተው የተባሉትን ተከልክለው ነው እንደዚህ አይነት ወረርሽኞችን በጣም ሳይስፋፉ የሚያጠፉት የነበረ ሕክምና ባለሙያ የሚነግረንን የሃይማኖት አባቶች የሚነግሩንን እንጂ እያልን እየሄድን ያለ ነው እና ልክ እነሱ በወንጭፍ ሲጠቀሙ እንደነበረው አሁንም ትንሽ እርምጃ መውሰድ ያስፈልግ ይመስለኛል።
አንድ የመቶ ዓመት ሽማግሌ የ22 ዓመት ወጣት አባባር ሚው ስንት ነው አለ። እሳቸው 100 ዓመት አሉ። ረግኛ እየተጨነቅን አንቱ ይህን ያህል ኑረዋል። እሳ ባለ የጠጋ ነው አላቸው። አላ ሰጥቶኛል አሉ። ራላህ ኑረዋል። እሱ ብቻ የለም የሚየገደብኩን ነው ከሚጠላበት ከሚፈራበት እያቆምኩ ነው እና የምየረዳሁን ነው። 100 ዓመት ያኖረኝ ወረሺ ቤት ገደል ቤት እሳት የሚፈራ ነገር አልገባም አሉት አሉ።
ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።